ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ ከአሜሪካ ድምጽ። ኢትዮጵያዊ አሜሪካዊ ወዳጅ ወጣት ሁለተኛ ደረጃ ትምህርቱን ባስደናቂ ውጤት በማጠናቀቅ ዓለም አቀፍ ደረጃ ከፍተኛ ክብር በሚሰጣቸው 7 ትምህርት ቤቶች ተቀባይነት አግኝቷል። በመጪው የትምህርት ዘመን በሃርቫርድ ዩኒቨርሲቲ የዓለም አቀፍ ግንኙነት ትምህርቱን የሚጀምረው ኢትን ፍጹም ርስቱ SAT በሰኞው የተማሪዎች የቀለም ትምህርት የብቃት ፈተና ላይ 1600 በማምጣት የመጨረሻውን ከፍተኛ ውጤት አስመዝግቧል። ስምኝሽ ቆየ ኢትንና አባቱን አነጋግራ ቀጣዩን ዘገባ አስተናርታለች።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኢታን ፍጹም ርስቱ ባለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ በመለከተባቸው 7ቱም ዩኒቨርሲቲዎች ተቀባይነት አግኝቷል። Harvard, Yale, Princeton, Columbia, Brown, Cornell እና Pennsylvania University. ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኢታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the Ivies came out on the same day.
ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤት አውቄ ስለነበረ የነሱንም ውጤት ለማወቅ ጓጉቼ ነበረ። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበረ። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበረ።
ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛ ውቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኢታንን ተቀብለውታል። የኢታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
I think late April I went to their campus.
ባለፈው ሚያዝያ ወር ላይ ዩኒቨርሲቲውን ሂጄ ጎብኝቻለሁ። ብዙ ተማሪዎችንም ተወያያለሁ። በዩኒቨርሲቲው ስር የሚገኘው ኢትዮጵያና ኤርትራውያን ማህበርም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማስተካከት የሚፈልጓቸው ትልልቅ ሐሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው።
ይህ ብቻ አይደለም። ኢታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም SAT ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከንበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየአመቱ ፈተናውን ከሚወስዱ ከሁለት ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 1% የሚሆኑት ብቻ ናቸው።
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበር። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናው የሚወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማገኝ መስለኛል አልኩት። ስቀልድ ይሁን ታውቀው ያለውኩም ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከሁለት አስር ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኢታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ተጠብቀዋል። አሁን ለምሳሌ ትንሽ ወደ ኋላ እንዳለገ ያረገኝ ነገር ምንድነው? early decision apply አድርጎ ነበር ለየው early decision ላይ it's not binding እና deferral ውስጥ ገብቶ ነበር። እንሽ እሱ ነገር ያዘኝ። ከዛ ብዙም hope አልነበረ ማለት የተወሰነ ነገሮች ይኖሩ ይችላሉ። አንዱ ለሶስት ላይ ተፋም ይችላል። ግን 7 ቱንም ያገኛል ብዬ አልጠበቅኩም ነበር። even የለንም አልጠበቅኩም ነበር። ግን ያው ያል even regular application cycle ውስጥም accept አድርገውታል። አዎ ትልቅ ደስታ ነው። ቤተሰቡም ትልቅ ልሽ ልፋት ዋጋችንም ነው። የሱም ልፋት ነው የቤተሰቡም። ይሄ የኛ አይኔና እናቶቻችን የሀያቶቹም የክስቶቹም ልፋት አለበት።
ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት።
በሚገርምሽ ሁኔታ እስከ 5ኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካዳሚክ ሆምወርክም ወይ ክላስ ወርክም ወይ ስራ ውጪ ብዙ ኤክስትራ ነገሮችን ሰራ ነበር አባቱ። ብዙ መጽሐፎች በጣም ያነብ ነበር። የሚያነብ በጣም ገፋው ነበር። በጣም መጽሐፍ የሚያነባል። ከዛ ውጪ ኢቭን በቲቪ ደረጃ በሚባል ያው ቲቪ አይቀርም ለልጆች መቼም። ከካርቶን ወይም ልጆች ፕሮግራም ከማየት ውጪ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጪ ለምሳሌ ናሽናል ጂኦግራፊ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ ላይ በጣም ትኩረት እናደርግ ነበረ። እንደ ፋሚሊን ቁጭ ብለን የምናየው እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ፣ ከሂስትሪ፣ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው።
የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟክቷል። ከትምህርት ቤቱ ውጪ ደግሞ በቅድስት ስላሴ ቤተክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከመያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ ቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
For me there's just the reason a lot of the big reason I did all those things is there's just so many things.
እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበር። ምክንያቱም መሮጥ እወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችንና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊ ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት ያቅመን መርዳት ፈልጋለሁ። ይሄ ደግሞ ለዩኒቨርሲቲው በመናመለከተበት ጊዜ ይጠቅማል። ኮሌጆች ሙሉ ሰብን ያላቸው ስለማህበረሰባችን የሚጨነቁና ከክፍል ውጪ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸው ነው የሚገልጹት።
ትልቁ ነገር ሁሉም ልጆች አንዳይት አይደሉም። ግን ሁሉም ልጆች በቂ የሆነ ምንድነው አዘ ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድነው ይደርስቱ ምንድነው የሚወደው እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የኔ አመለካከት ነው። የኔ አመለካከት ምንድነው ማንኛውም ልጅ ብዙ ጊዜ አሁን ቀርቷል የቻሌንጅ መደረግ። እኔ አሁን ኢተን 0 ክላስ ያለ በተክፍል ዶክተር መጻፍቶች ነው እንዲያነብ እንዲሰራም ሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድቫንስ ያረኩ ነው ቻሌንጅ ማድረግ እና ነገሮች እና ቻሌንጅ ይገዴታ 100 ለ100 ያመጣል ማለት አይደለም ግን ከዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው ለልጆች። ያ ቤዙ ነው ነው
ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
That's the question everybody asks.
ብዙ ሰው ይጠይቀኛል የማደርጋቸው ነገሮች የማደርገው አላማዬ እሱ ሆኖ አይደለም ምናልባት አንድ ቀን የመንግስትን ጣል ይዝ ይችላልው ወይንም ፖለቲካ ውስጥ ገባለሁ ከሆነ ጥሩ እድል ነው ነገር ግን ያለፉትና 4 አመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት እድሉን ካገኘው ግን በርግጠኝነት በደስታ አቀበለዋለሁ
ኤታን ግን ባንድ ነገር እርግጠኛ ነው
I'm very excited about what's happening
የሆነ ባለው ነገር በጣም ደስተኛ ነኝ በጣም ብዙ እድል አለ ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የሚችላቸው ነገሮች እንዳሉም ይስማኛል ትምርት እስኪጀምር ወደ ኮሌጅ እስከሚሄድ ቸኩያለሁ አሁን ግን በዙሪያዬ የሆነ ላለው ነገር በጣም አመስጋኝ ነኝ የሚከተለውን ለማየት ደግሞ ጓጉቻለሁ
ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ
ስመኝሽ ለቀደመው ዘገባ አመሰግናለሁ ከቅርብ ጊዜ ወዲህ በማህበራዊ ትስስር መድረኮች በተለይም በዩቲዩብ እና በቲክቶክ ድረገጾች ተሰርተው በሚቀርቡ የፊልምና አጫጭር ድራማዎች ይዘቶች ላይ ቅሬታዎች እየተሰሙ ነው መድረኮቹ ሁሉን ሰው ፊልም ሰሪ እንዲሆን የፈጠሩት እድል እንዳለ በአንጻሩ ደግሞ የሙያዊ ስነ ምግባርና የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ አንድ ምክንያት ስለመሆኑም እየተነገረ ይገኛል በዚህ ጉዳይ ላይ አስማማዋየ ነው ቀጣዩን ሰንቋል
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪነዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። ፋንሳሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎችን እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ በዛ ይሉት እናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም በቃ ባለሀብትም ሊሆን ይችላል የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ ያወረደው የማይመጣውና ብዙ ተመልካቾች አሁን ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይሉሃልና በአጠቃላይ በደንብ ሳስተው ነው እየወረደ ነው የሚሉት። ግን አሁንም ሲኒማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም አመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቲዩብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ተፈንዲው ጋር እንቅርቃቅም አለና እንግዲህ ተመልካች ነው ያንን እያጠራ እንሄዳለን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና እሴት ታማኝ መሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀም ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያ ወይም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታይ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው።
እንቆቅልሽ የአምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ ድራማ ላይ በድርሰት ከተሳተፉ አንደወነች በዛይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልጋል ትላለች። ዩንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩት እናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት ከማህበረሰቡ መቅደም አርቆ ማየት ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን። ያየናቸውን ፊልሞችን አንረሳም፣ ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቲዩብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑ ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ በጣም ጥንቃቄ የሚጠይቁት ድሮም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝ እኔ ልጆች እናት ነኝ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳኸው ደስ ያለኝ።
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በተለዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል።
እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል ተመልካችን የመምረጥ አካል ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጂዮን ሰዎች ያዩታል እንዲሁም ጊዜ ለማሳለፊያ ሰዎችም ከፍተው ያዩታል እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው ድዳሜጁ። ግን እኛም ሀገር ብቻ አይደለም ያው እንደምታውቀው በዓለም አቀፍ ደረጃ ይህ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣውና በኮጎኖች እንዳሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊ ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ቢዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ ሴቶች ላፈነገጡ ይዘቶች እይታን በመፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች።
የሀሳብ ነጻነት እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደ ማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን ሄደን የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቱብ ላይ አጫጭ ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችም ወይም ኮንቴንት ሰሪዎችን ማበረታታት ይችላል። እንዲሁም እንዳልኩ ቅድም ከከብዳዱ መለየት የሚችለው ተመልካቹ ነው። እንዴ የበዛ ሲመጣ ከከብዳቱ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው እንዴውም ከከብዳዱም እኩል እይታ ያገኘ እንዴውም መስለ መናገር እንከርጋዱ ነው የበለጠ እይታ የሚያገኝ። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። እህ ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንዴ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተሻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ ስቴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ አመገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንታሪ ሃያሲያን መብራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በኢትዮጵያ ፊልም ውስጥ ዳግም እንደምንናገረው ሃያሲ ቦታ ላይ ማንንም የለም ወይንም ኦልሞስት ማንንም የለም ነው የምንለው። ይሄ ነገር በመቁጠሩ ምክንያት ሐሳቡን የሚያስታጣ አንዳንዴ ሳንግባባ ስንቀር የሚያስታጥቅ የለምና ተመልካችና ደራሲ ወይንም ማምራቹ ነው ያለው። ደራሲና ተደራሲ ብቻ ነው ያለውና አያሲ መቁጠሉ ነገር ይመስለኛልና መጽዮም የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አጥቂ ከማድረግ ይልቅ ቀድሞ መከራከል ያስፈልጋል።
ከሰሞኑ ልክ ያለፈን መጥ ሱስ ጾሰኝነት ባስጥቅኝ አቀራረብ ይቃኝ ስለውደር ያዲስ አበባ ላይ ቀርቧል። እሱን የተመለከተውን ዘገባ ደግሞ በመቀጠልና ቀርብላችኋለሁ። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኑስ የስነ ጥበብ እልፍኝ ውስጥ ቀልብ ሳቢ ስራዎችን ሲሰሩ ይባጁ ወጣቶች አመት አልፎ አመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር አመታት በላይ የቆየው ይሄ ድግስ ማህበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበርነው። ለምሳሌ በሴተኛ አዳሪዎች ዙሪያ ሊሆን ይችላል፣ በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ፣ በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ቢግ ያደረግን ካልተሳሳትኩ ለ13ኛ ዙር ነው ይህን ቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው።
የሰማችሁት ሲራክ ይልማን ነው። ከ20 አመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ስራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው።
በየአመቱ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም ትልቅ ፊድባክ የምናገኝ ሁልጊዜ ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንሰራው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች ይቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ።
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በእነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ ማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ቅምቀማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረበ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። ነው በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል ከዛ ውስጥ እንግዲህ 3 ሰዓሊዎች ነን ከ3ቱ ሰዓሊ እኔ 10 አካባቢ ደርሶብኝ ሰርቻለሁ
ከአመታት ላላነሰ ጊዜ ቡርሽና ቀለምን ያገናኘ ውብ ስራዎችን ለይታ ሲያቀርብ የቆየው ለይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ድጋግሞ ይናገራል በውደሩዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይነ ከፋች ስለመሆናቸው ያውሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሐሳብን የመግለጽ አቅሙ ከፍተኛ ስለሆነ ስለቦናይ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከለት የምናያቸውን ሰዎች የሚያደርጓቸው ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ ሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብያስባለሁ አርት ስለዚህ ይሄንን ሐሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጄነሬሽን እናቆይ ይሆናል ብያስባለሁ ምክንያቱም እንደቀልዳና ያው ለ14ኛ ጊዜ በአኑዋል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በርግጠኝነት በሙሉ ልብ መናገር እችላለሁ ምናልባት አላቅም ሌሎች ተቋማቶች እና አዘጋጅቶች ሊሆን ይችላል ግን ይሄ ጥምረት ሊዮት የሚያዘጋጀው ፕሮግራም አኑዋሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ ምን ያቸውን ለጥቀለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኑዋል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነውና ትልቅ ፋይዳ አለው ብዬ ነው የማስበው እንደኔ
በዚህ ውድድር ላይ የተሳተፉት ሲራኪልማ በስራት ሁሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተውትና አድናቂዎችን ያፈሩት ባለሙያዎቹ በበርካታ አመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራኪልማ እንዲገልጸዋል።
አብሮ ለ20 አመት በመዝለቅን የኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሐሳብ ተደጋግፋለ። የስራዎቻችንን ሐሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቭን ዲስከሽን ራሱ የሐሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የኔን የስራዎችን ስህተት ሌላኛው ጓደኛዬ ያሳየኛል ለይኩን ወይ ደግሞ አብሮኝ እየሰራ ያለው በስራት ስህተቱን ያሳየኛል በጣም ትልቅ መደጋገፍ ነገር አለው በህይወቴ ውስጥ ትልቅ ተጽዕኖ ፈጥሯል ከመላቸው ሰዎች ውስጥ እንግዲህ ለጠራቸው የምችለው ብስራትና ለይኩን ነው አብሮ መስራት የሚያክል ነገር ምንም ነገር የለም
የቅምቀማው ድር ያዘጋጅ ሳሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለይታ ለማቅረብ እቅድ እንዳላቸው ነግረውኛል ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጥፍ እንደማይገባ አጽንኦት ሰጥተዋል ሳሊ ላይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ለተከለት መነሳት አለበት ብሎ ሁሌ ብዙ ሐሳቦች ናቸው ምናልባት ቀምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሐሳቦች ላይ በጣም ተለገጂ የሆኑ ሐሳቦች ላይ ይሄን ኤግዚቢሽን ያሳይተናል ግን አሁን በዚህ አይነት በአንድ ተቋም እነዚህ ሐሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሳሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ኢዝን ፔንቲንግም በስክላፕቸሩም በሌላውም እነዚህ ሐሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብያስባለሁ እና ይሄንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይሄንን ነገር ሞር ሐሳብን እንዳገር ምን አንጸባርቀበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነችና ብዙ ሐሳቦችን ምን አወራበት ትልቅ መድረክ ነውና ቢታገዝና ቢደገፍ ጥሩ ነው ከመንግስትም ከተለያየ የግል ተቋማትም ቢደገፍ ጥሩ ነው ያስባል
ባረቄ ጠርሙስ ጥርሱ የረገፈ ጠጪ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ ኃላፊነቱን የረሳ ያገር ዘብ የዘንድሮውን ቅምቀማው ደረ የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ ካስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዲዘነጋ እንደማይሹ ከቆይታችን ተረድቻለሁ ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ። ጀግነት ተራና